ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት 4 2014 ዓ.ም ዝግጅታችን ጀመረ።
አሁን ከቅርብ ጊዜ ወዲህ ደግሞ በዓለም አቀፍ ደረጃ በተለይ ምዕራባውያን ይህን ፕሮግራም ለመደገፍ የመነሳሳት ስሜት እያሳዩ
አሁን ባለው አጠቃላይ ኢትዮጵያ ውስጥ ባለው ችግር ብዙ የተፈናቀሉ ህብረተሰብ ክፍሎች አሉ። ያው ክልላችን ውስጥ ሰፊ ግጭት ነው ባለፉት 3 ዓመታት በላይ ሲካሄድ የነበረው። የተለያየ ጊዜ የተፈናቀሉትን ሰላም በማረጋገጥ ወደ ቦታቸው የመመለስ ስራ በስፋት
አስቀድመን የሰማናቸው የአማራ ክልል ፕሬዚደንት ዶክተር ይልቃል ከፋለ ሲሆኑ ቀጥለው የተሰሙት ደግሞ የኦሮሚያ ክልል ፕሬዚደንት ሽመልስ አብዲሳ ናቸው። የሁለቱ ክልሎች ባለሥልጣናት ባህር ዳር ላይ መምከራቸው ተሰምቷል። ዝርዝሩ በአብይ ጉዳይ ይቀርባል። እነዚህና ሌሎች ዝግጅቶች በምሽቱ ይደመጣሉ። ጤና ይስጥልን፣ እንደምን አምሽታችኋል። ዛሬ ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውን አሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው ስትሆን ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ 4 ሰዓት ድረስ አብረናችሁንን እናንተም አብራችሁ እንድትቆዩ እንጋብዛለን። አስቀድመን የዓለም ዜናዎችን እንስማ።
ሰላም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን የሩሲያን ጠባጫሪነት ለመመከት የታለመ የአንድነት ጥሪ አሰሙ። ሩሲያ የዩክሬንን ሉዓላዊነት በመጋፋት በምታደርገው እንቅስቃሴ ግጭትና ደም መፋሰስ ከሚያስከትል መንገድ ይልቅ የዲፕሎማሲን አማራጭ እንድትወስድ ብሪታንያ አሳስባለች። በመሰረቱ በዩክሬን የሚካሄድ ጦርነት ለሩሲያና ለዩክሬን ሕዝብ ብሎም ለአውሮፓ ደህንነት አደገኛ ነው። እናም በዩክሬን ላይ የሚፈጸም ማንኛውም ወረራ ከፍተኛ መዘዝ እንደሚያስከትልና ብርቱ ዋጋ እንደሚያስከፍል ኔቶ በአንድ ድምፅ ግልጽ አድርጓል ሲሉ የብሪታንያዋ የውጭ ጉዳይ ሚኒስትር ሊዝ ትረስ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በተገናኙበት ወቅት ተናግረዋል። ምዕራባውያን መንግስታት ሩሲያ ከዩክሬን ድንበር አቅራቢያ ከ100,000 በላይ ወታደሮችን በማከማቸትና የጦር መርከቦቿን ወደ ጥቁር ባህር በማሰማራት እንዲሁም በዛሬው ዕለት ለጀመረችው ወታደራዊ ልምምድ ተጨማሪ ጦርና ወታደራዊ ቁሳቁሶችን ወደ ቤላሩስ በመላክ የፈጠረችውን ቀውስ ለማርገብ እርምጃ ትወስድ ዘንድ እየጠየቁ ነው። ዩክሬንም በበኩሏ የራሷን ወታደራዊ ልምምድ ዛሬ ጀምራለች። በሁለቱም ወገኖች የሚካሄዱት የጦር ልምምዶች እስከ የካቲት 10 2014 ዓ.ም እንደሚዘልቁም ተዘግቧል። ይህ በእንዲህ እንዳለ የሩሲያው የውጭ ጉዳይ ሚኒስትር ላቭሮቭ በዛሬው ዕለት በሰጡት አስተያየት እርስ በርስ በመከባበር የሚደረግ ንግግር ብቻ ነው ጤናማ ወዳሉት ግንኙነት ሊያመራ የሚችለው ሲሉ ተደምጠዋል። ርዕዮተ ዓለማዊ ይዘት ያላቸው አቀራረቦች፣ ማስጠንቀቂያና ማስፈራሪያዎች የትም የማያደርሱ መንገዶች ናቸውም ብለዋል። ዛሬ ሐሙስ ከፖላንድና ከኔቶ መሪዎች ጋር ተገናኝተው የሚነጋገሩት የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን በበኩላቸው ጽህፈት ቤታቸው የሩሲያ ጥቃት የደቀነውን ፈተና ለመቋቋም ከኔቶ አጋሮች ጋር በአንድ መቆም ያለውን ጥሪ አሰምተዋል። ጆንሰን በጎረቤት ዩክሬን ላይ ሩሲያ በምታደርገው ወረራ ሳቢያ ሊከሰት ለሚችል የሰብአዊ ቀውስ ምላሽ ለመስጠትም 1,000 የብሪታንያ ወታደሮችን ዝግጁ እንዲሆኑ አዘዋል። ማየት ያለብን እውነተኛ ዲፕሎማሲን እንጂ አንዳች ጥቅም ለማግኘት በሚል የሚውጠነጠን የማስገደድ ወይም እጅ መጠምዘዝ ዲፕሎማሲን አይደለም ያሉት ጆንሰን በመግለጫቸውም አክለው እንደ ጥምረት መታለፍ የሌለበትን ስፍራ የሚያሳየውን መስመር ከበረዶ ላይ አስምረን የማንደራደርባቸው መርሆች መኖራቸውን ግልጽ ማድረግ አለብን። ይህም የእያንዳንዱን የኔቶ አጋር ደህንነትና ኔቶን በአባልነት ለመቀላቀል የሚሻ የእያንዳንዱን አውሮፓዊ አገር መብት ይጨምራል ብለዋል። በሌላ ተያያዥ ዜና የዋይት ሀውስ ቃል አቀባይ ጄን ሳኪ ትላንት ለጋዜጠኞች ሲናገሩ ሩሲያ ከቅርብ ሳምንታት ወዲህ ግጭት ሊቀሰቅሱ የሚችሉ እርምጃዎችን በመውሰድ ላይ ነች፣ ያም ሁኔታ ይለወጣል ብላ ዩናይትድ ስቴትስ ተስፋ ታደርጋለች ብለዋል። ለወታደራዊ ልምምዶች የሚደረገውን ዝግጅት እንከታተላለን። ይህም በእርግጠኝነት ግጭት ወደ መቀስቀስ የሚያምራ እንጂ ግጭት ለማርገብ የሚያግዝ እርምጃ አይደለም ነው ያሉት ቃል አቀባይዋ። በሌላ በኩል የሩሲያ ከፍተኛ ወታደራዊ አዛዦች ቁጥሩ 30,000 የሚደርስ ጦራቸው ከቤላሩስ ጦር ኃይል ጋር በጋራ የሚያደርገውን ወታደራዊ ልምምድ ለማስፈጸም ትላንት ቤላሩስ መግባታቸው ተዘግቧል። ሩሲያ ለወታደራዊ ልምምዱ S-400 የተባሉ ከምድር ወደ አየር የሚወነጨፉ የሚሳኤል ጦር መሳሪያዎችንና በርካታ ተዋጊ ጀቶችን ወደ ቤላሩስ ልካለች። የሩሲያ ጦር ኃይሎች ዋና አዛዥ ጀነራል ቫለሪ ጌራስሞቭ ወታደራዊ ልምምዱን እንደሚመሩም ታውቋል። ከዋና ከተማይቱ ኪየቭ በስተደቡብ 210 ኪሎ ሜትር ርቀት ላይ በሚገኝ ስፍራ ጎረቤት ቤላሩስ ውስጥ የሚደረገው ይህ የጦር ልምምድ ዩክሬን ላይ የተደቀነውን የጦር አደጋ ቅርብ ከሚያደርጉ እርምጃዎች እንደ አንዱ ተደርጎም ታይቷል። በምላሹም የዩክሬን ጦር ዛሬ የጀመረው የጦር ልምምድ የኪየቭ አጋር በሆኑ ምዕራባውያን የሚቀርቡ የሰው አልባ አውሮፕላኖችና ጸረ ታንክ ሚሳይሎች የሚሳተፉበት መሆኑ ታውቋል። የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ የኮቪድ-19 የጤና ሕግጋትን በመቃወም ማዕከላዊ ኦታዋን የዘጉትን በከባድ መኪና አሽከርካሪዎች የተመሩ እንቅስቃሴዎች አወገዙ። ፈረንሳይና ኒውዚላንድም የካናዳውን ከባድ መኪና አሽከርካሪዎች ድርጊት በመኮረጅ የተከናወኑ ተመሳሳይ የከባድ መኪና አሽከርካሪዎች የተቃውሞ እንቅስቃሴ የማስቆም እርምጃዎችን ወስደዋል። የካናዳ ፖሊስ ለሁለት ሳምንታት ከዘለቀውና በዋና ከተማይቱ የሚካሄደውን የጭነት መኪና አሽከርካሪዎች ተቃውሞ ለማበር የካናዳዋን ዊንድሶርንና የዩናይት ስቴትሷን ዲትሮይት ከተማን የሚያገናኘውን የአምባሳደር ድልድይ የዘጉት የተቃውሞ እንቅስቃሴዎች በቁጥጥር ስር አውላለሁ ሲል አስጠንቅቋል። ትሩዶ ለሀገሪቱ ፓርላማ ባሰሙት ንግግር የጭነት መኪና አሽከርካሪዎቹ እያገገመ ያለውን የሀገሪቱን ኢኮኖሚ አደጋ ላይ ጥለውታል ብለዋል። መተላለፊያ መንገዶችን መዝጋትና ህገወጥ ሰልፎች ተቀባይነት የሌላቸው፣ በንግድና በአምራቾች ላይ አሉታዊ ተጽዕኖ እያሳደሩ ነው ያሉት ትሩዶ ይህ እንዲያበቃ ሁሉንም ነገር ማድረግ አለብን ብለዋል። በተቃውሞ እንቅስቃሴው አድራጊዎች በቀጥታ ባስተላለፉት መልእክት ወረርሽኙን መንገድ መዝጋት አያቆመውም፣ በሳይንስ በመታገዝና የህዝብ ጤና አጠባበቅ እርምጃዎችን በመውሰድ ነው መግታትና ማብቂያውን ማምጣት የምንችለው ሲሉም አስረድተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በደቡብ ኮሪያ ከሚካሄደው ምርጫ አስቀድሞ የጸረ ቻይና ስሜቶች ጎልተው እየተሰሙ ነው። ቻይናን አስመልክቶ ለረዥም ጊዜ ሲንተከተክ የቆየ የጥላቻ ስሜት በቤጂንግ ላይ በመካሄድ ባለው የክረምት ኦሎምፒክ በያዝነው ሳምንት በኦሎምፒክ አደባባይ የተቀሰቀሱ ሁለቱ ውዝግቦችን ተከትሎ በፍጥነት መቀጣጠል ይዟል። ውዝግቡ የተቀሰቀሰው ሃንቡክ በመባል የሚታወቀውን ሮዝ ቀለም ያለው የኮሪያውያን ባህላዊ ቀሚስ የለበሰች አንዲት ሴት በኦሎምፒክ መክፈቻው ስነ ስርዓት ላይ የቻይናን ባንዲራ እያውለበለበች በታየችበት ወቅት ነበር። ቤጂንግ ከፍተኛ ዝናና ተወዳጅነት ባላቸው የደቡብ ኮሪያ ባህል ገጽታዎች ላይ በይገባኛል ስሜት በአሉታዊነት ታንጸባርቃለች በሚል በደቡብ ኮሪያ ዘንድ ከምትወነጀልበት ድርጊት እንደ አንዱ አድርገው የወሰዱ ደቡብ ኮሪያውያን ያደረባቸውን ከባድ ቁጣ ይዘው አደባባይ ወጥተዋል። ውድድሩ ከተጀመረ በኋላም ነገሮች ይበልጥ እየተባባሱ ሄዱ። ባለፈው ሰኞ በተካሄደ አንድ ውድድር የአጭር ርቀት ፈጣን የበረዶ ሸርተቴ ጨዋታ በመወዳደር ላይ የነበሩ ሁለት ደቡብ ኮሪያውያን ተወዳዳሪዎች የጨዋታውን ሕግ የተላለፈ እንቅስቃሴ አድርጋችኋል በሚል ከውድድሩ ውጪ ተደረጉ። ይህም ለሁለት ቻይናውያን ተፎካካሪዎች ወደሚቀጥለው ውድድር እንዲያልፉ በር በመክፈቱና በመጨረሻም የወርቅና የብር ሜዳሊያዎችን አሸናፊ ለመሆን በመብቃታቸው ነው። የደቡብ ኮሪያ መገናኛ ብዙሃን የቤጂንግ 2022 ኦሎምፒክ ውድድር ዳኞች ለቻይና አድልተዋል በሚል የተሰሙ ቅሬታዎችን አስተጋብተዋል። በቃ አስተናጋጇ ሀገር ቻይና ሁሉንም ሜዳሊያዎች ትውሰድ ሲል ጻፈ ሶል ሲንሙን የተባለ የደቡብ ኮሪያ ጋዜጣ በምጸት። ይህንኑ አስተያየት ያዘለ መልእክቱንም 11 ጊዜ በመደጋገም አስነብቧል። ኤስቢኤስ በመባል የሚታወቀው አንድ ታዋቂ የደቡብ ኮሪያ የቴሌቪዥን ጣቢያ በበኩሉ ቻይና በውድድሮች ያጭበረበረችባቸው 10 መጥፎ አጋጣሚዎች በሚል የተቀናበረ ከአሁን ቀደም ቻይናውያን አትሌቶች የነበሩባቸውን ውድድሮች ያካተተ ወንጃይ ዝግጅት አሰራጭቷል። ይህ ጸረ ቻይና ግርግር የተሰማው ጥብቅ ፉክክር እየታየበት ያለው ፕሬዚዳንታዊ ምርጫ ሊካሄድ ጥቂት ሳምንታት ሲቀረው ነው። ከፍተኛ ብልጫ በማሳየት እየመሩ ያሉት ሁለት ፕሬዚዳንታዊ እጩዎች በሰኞ ውድድር ትክክለኞቹ አሸናፊዎች ደቡብ ኮሪያውያኑ ተፎካካሪዎች ነበሩ። ባህላዊውን ልብስ ያሳየችበትን አድራጎት ቻይና የደቡብ ኮሪያን ባህል አስመልክቶ የተሳተፈችበት የቅርብ ጊዜው አሉታዊ ድርጊቷ ማሳያ ነው ሲሉ የየበኩላቸውን ግምገማ ሰንዝረዋል። አሜሪካዊው ናታን ቼን በዛሬው ዕለት በ2022 የቤጂንግ የክረምት ኦሎምፒክ የወንዶች የበረዶ ሸርተቴ ውድድር የወርቅ ሜዳሊያ አሸናፊ ይሆናል። ቼን እንደ አውሮፓውያን የዘመን አቆጣጠር ከ2010 ዓ.ም ወዲህ ተወዳዳሪዎች በተናጠልም ሆነ በቡድን በሚፎካከሩበትና ልዩ ትዕይንቶችን በሚያሳዩበት በዚህ ውድድር በማሸነፍም የመጀመሪያው አሜሪካዊ ለመሆን በቅቷል። ቼን ለዛሬው ድሉ የበቃው በውድድሩ አጭር መርሃ ግብር ከፍተኛ ነጥብ በማግኘት የመሪነቱን ስፍራ ተቆናጥቶ በመቆየት ነው። በዛሬው ዕለትም በረዥሙ ነጻ ሽርትቴ ጨዋታ በውድድሩ ሁለተኛ የወጣውን ጃፓናዊውን ተፎካካሪውን የዩማ ካጊያማን አጫወት የላቀ ከፍተኛ ብልጫ ያለው ትዕይንት በማሳየት ነው። የነሐስ ሜዳሊያውም የሌላው ጃፓናዊ ሾማ ኡኖ ሆኗል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። አድማጮች፣ በ19ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ የካቲት 4 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም ደግሞ አት ቪኦኤ አምሃሪክ የፌስቡክ ገጻችን ነው። እሱ ጋርም በመደመጥ ላይ ይገኛሉ። አሁን ወደ ዕለቱ አብይ ጉዳያችን ይሻገር። ዓለም አቀፍ የእርዳታ ሰጪ ተቋማት በሰሜን ኢትዮጵያ ጦርነት ምክንያት ከቀያቸው ለተፈናቀሉና ለተጎዱ ሰዎች እርዳታ መስጠት መጀመራቸውን የአማራ ክልል አስታውቋል። ከዚህ ቀደም በተቋማቱ ላይ ተደጋጋሚ ቅሬታን ያነሱ እንደነበር የተናገሩት የአማራ ክልል ፕሬዚደንት ናቸው። ይህንን የተናገሩት ዶክተር ይልቃል ከፋለ ዓለም አቀፍ ተቋማቱ የደረሰውን ችግር እንደተረዱትም ተናግረዋል። የክልሉ ከፍተኛ አመራሮች ከኦሮሚያ ክልል ፕሬዚደንት አቶ ሽመልስ አብዲሳ ጋር ዛሬ በባህር ዳር ከተማ በጸጥታ ጉዳይ ላይ መምከራቸውንም ገልጸዋል። የኦሮሚያ ክልል ለአማራ ክልል የመቶ ሚሊዮን ብር ድጋፍ ማድረጉም ተሰምቷል። አስቴር ምስጋናው ዝርዝር አላት።
የክልሉ ርዕሳነ መስተዳደሮችና የአማራ ክልል ከፍተኛ አመራሮች ዛሬ በባህር ዳር ከተማ አባንቲ ብሉ ናይል በተባለ ሆቴል ተገናኝተው ውይይት ካደረጉ በኋላ በቦታው ለተገኙ ጋዜጠኞች ጋዜጣዊ መግለጫ ሰጥተዋል። ከዚህ ቀደም ዓለም አቀፍ ረድኤት ድርጅቶች ተጎጂዎችን በእኩል አይን አይመለከቱም፣ ለአማራ ክልል ችግር ትኩረት አልሰጡም በሚል ከኢትዮጵያ መንግስት ከፍተኛ ትችት ሲቀርብባቸው የነበረ ሲሆን የአማራ ክልል ፕሬዚዳንት ዶክተር ይልቃል ከፋለ አሁን ሁኔታዎቹ እየተቀየሩ ነው ብለዋል። ፕሬዚዳንቱ አያይዘውም በአማራ ክልል የሚገኙ አስቸኳይ የምግብ እርዳታ ፈላጊዎች ቁጥር ከ11 ሚሊዮን በላይ እንደሚሆን ገልጸዋል።
መላው ኢትዮጵያውያን ከኛ ጎን ቆመዋል። ሁሎችም የሚችሉትን ድጋፍ በአይነትም በገንዘብም እያደረጉ፣ ዲያስፖራው ከኛ ጎን ቆመዋል። አሁን ከቅርብ ጊዜዎች ደግሞ በዓለም አቀፍ ደረጃ በተለይ ምዕራባውያን ይህን ፕሮግራም ለመደገፍ የመነሳሳ ስሜት እያሳዩ ነው።
አንድ ዓመት ባስቆጠረው የኢትዮጵያ ግጭት ከ9.4 ሚሊዮን በላይ ሰዎች ሰብአዊ እርዳታ ጠባቂ መሆናቸውን የተባበሩት መንግስታት ድርጅት መረጃ ያሳያል። የዓለም የምግብ ድርጅትም በትግራይ የሚገኙ 2.1 ሚሊዮን፣ በአማራ 650 ሺህ እና በአፋር 534 ሺህ ተረጂዎችን ለመድረስ እቅድ እንዳለው አስታውቆ ተጨማሪ የ337 ሚሊዮን ዶላር እርዳታ እንደሚያስፈልገው ገልጿል። በሶማሌ ክልል በደረሰው ድርቅ ለተጎዱ ሰዎች ለሚቀጥሉት 6 ወራት ድጋፍ ለማድረግ 170 ሚሊዮን ዶላር ተጨማሪ የገንዘብ ድጋፍ እንደሚያስፈልገው ገልጿል። በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ኦቻ ባለፈው ሳምንት ባወጣው መረጃ መሰረት በሰሜን ኢትዮጵያ አፋር ክልል የቀጠለው ግጭት ተጨማሪ በሺዎች የሚቆጠሩ ሰዎችን አፈናቅሏል። በጸጥታ ችግር ምክንያት በክልሉ በኩል ከሰመራ አባላ ወደ መቀሌ የሚወስደው መንገድ ከህዳር አጋማሽ ጀምሮ በመዘጋቱ ወደ ትግራይ ይደርስ የነበረው የሰብአዊ አቅርቦት መቋረጡን ገልጿል። የመንግስታቱ ድርጅት በቅርቡ ባካሄደው የምግብ እርዳታ 811 ሺህ ሰዎች ድጋፍ እንደተደረገላቸው የገለጸው ኦቻ በአፋር ክልል 1000 በላይ ህጻናትን ጨምሮ ከ2500 በላይ ህጻናት ኢመደበኛ የሆነ የትምህርት ድጋፍ እንደተደረገላቸው አስታውቋል። በሰሜን ኢትዮጵያ የሚፈለገው ሰብአዊ እርዳታ ቢያንስ እስከሚቀጥለው ዓመት አጋማሽ ድረስ እንደሚቀጥልም ጨምሮ ገልጿል። በሌላ በኩል ዛሬ ማለዳ ባህር ዳር የገቡት የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በጦርነት በግጭትና በጥቃት ለተጎዱ ተፈናቃዮች የሚውል የመቶ ሚሊዮን ብር ድጋፍ ለአማራ ክልል ሰጥቷል። ሁለቱ ባለስልጣናት በጸጥታ ጉዳይ ውይይት ማድረጋቸውን ገልጸው በክልሎቹ ውስጥ ለጸጥታ ስጋት ናቸው ባሏቸው አክራሪ ጽንፈኝነትና ኦነግ ሸኔ የተባለውን ታጣቂ ቡድን በጋራ ለመታገል ስምምነት ላይ መድረሳቸውን ገልጸዋል።
ትልቁ ፈተና ጽንፈኝነት ነው። የተለያየ ጽንፈኛ ነው ያለ። እነዚህ ጽንፈኛ ቡድኖች
ያላቸውን ፍላጎት ለማሳካት ማደርጉት ነገር የለም። እነዚህን ጽፈኞች በአንድነት ቆመን በበሰለ እና በአስተዋይ በሆነ መንገድ የመታገል እና የማስተካከል የመፍታት የሚያስፈልገውንም ነገር አድርገን ኢትዮጵያን ወደ ላቀ ደረጃ የማሻገሩን ስራ በጋራ መስራት ተወያይተን ተስማምተንበታል። እዚህ ውስጥ የነበሩትንም ጠንካራ ጎኖች ያሉትንም ክፍተቶች አይተናል። ይህንን አጠናክረን ልምድ ተለዋውጠን የሚያስፈልገውን ነገር የማድረግ እንዳለብን ተወያይተናል ማለት ነው። በሌላ መልኩ አሁን ባለው አጠቃላይ ኢትዮጵያ ውስጥ ባለው ችግር ብዙ የተፈናቀሉ ህብረተሰብ ክፍሎች አሉ። ያው ክልላችን ውስጥ ሰፊ ግጭት ባለፉት 3 አመታት በላይ ሲካሄድ የነበረው ስለዚህ ጊዜ የተፈናቀሉትን ሰላም በማረጋገጥ ወደ ቦታቸው የመመለስ ስራ በስፋት ተሰርቷል። ከሶማሌ ክልል ጋር፣ ከቤኒሻንጉል ክልል ጋር፣ ከደቡብ ክልል ጋር፣ ከአማራም ክልል ጋር፣ ከሌሎችም አካባቢዎች ጋር ብዙ ስራ ተሰርቷል። አሁንም ያን አጠናክረን እንድንቀጥል አማራ ክልል ውስጥ ያለውንም መፈናቀል እንድናገዝ እኛ ጋር ያለውንም በጋራ ተጋግዘን ሰውን ወደ ነበረበት ህይወቱ እንዲመለስ የማድረግ ስራ እሱ ላይም በጋራ መስራት እንዳለብን ተመካክረናል።
ርዕሳነ መስተዳደሮቹ በግጭትና በጥቃት ምክንያት የተፈናቀሉ ዜጎች ወደ ቀያቸው መመለስ የሚቻልበት እና ሌሎች አጎራባሽ ክልሎች ጋር በጸጥታና በልማት ዙሪያ በጋራ ለመስራት ምክክር ማድረጋቸውን ተናግረዋል። ርዕሳነ መስተዳደሮቹ መግለጫውን ከሰጡ በኋላ ምንም አይነት ጥያቄ ከጋዜጠኛ ለመቀበል ፈቃደኛ ሳይሆኑ ቀርተዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። የምትከታተሉት ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በቤንሻንጉል ጉምዝ ክልል መተከል ዞን በጸጥታና ስጋት በታጣቂዎች ተገደው ጫካ ሸሽተው የነበሩ በርካታ የጉሙዝ ተወላጆች ወደ የአካባቢያቸው መመለሳቸውን የክልሉ መንግስት አስታውቋል። የክልሉ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ታረቀኝ ታሲሳ መንግስት የምግብ ነክ ያልሆኑ ድጋፎችን እያደረገ ነው፣ ሰላምን በዘላቂነት ለማስፈንም እየሰራ ነው ሲሉ ገልጸዋል። ናኮር መልካ።
የቤኒሻንጉል ጉሙዝ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ታረቀኝ ታሲሳ የጉሙዝ ተወላጆቹ ባለፉት ጥቂት ዓመታት ውስጥ ወደ ጫካ ሸሽተው የነበረበትን ምክንያት ገልጸዋል።
መተከል ላይ ችግሮች ከተፈጠሩ ከ2 እና 3 ዓመት በላይ የሆነ ነው። ወደ 107,000 የሚሆኑት ጉሙዞች ሸሽቶ ወደ ጫካ ነው የገቡት። ጫካ ውስጥ ነው የነበሩት ለብዙ አመታት። ትልቁ ችግር የተፈጠረው ሚያዝያ 2012 ነው። ብዙ እንግዲህ ትርክቶች ነው የነበሩት። መከላከያ ሲመጣ ሁላችሁን የሚጨርሳችኋል፣ ሰዎቹም በእናንተ ላይ ይነሳሳሉ ብሎ የሰበካቸው ሰዎች አሉ። ጸረ ሰላም ኃይል በዛ ሁኔታ ነው ህዝቡን ሎቢ ያደረገውና ወደ ጫካ የወሰዳቸው። ፈልጎ የገቡም አሉ፣ ተገዶም የሄዱ አሉ፣ በስጋትም የወጡ አሉ። እነዚህ ሰዎች በዚህ ሁኔታ ይውጡ እንጂ በራሳቸው ላይ ብዙ ነገር አይተዋል።
አቶ ታረቀኝ መንግስት ጸጥታውን በማረጋጋትና ሸሽተው የነበሩትን አወያይቶ በማሳመን በመመለስ ላይ ይገኛል ብለዋል። ጫካ ውስጥ በነበሩበት ወቅትም ስለነበሩበት ሁኔታ አስረድተዋል።
ጫካ ከገቡ በኋላ በጣም የተንገላቱት፣ መድኃኒት የለም፣ የሚበላ የለም፣ የሚለበስ የለም። ሰዎች በድንጋጤ ራቆታቸውን ነው የወጡት እና የከፋ ችግር ውስጥ ነው የነበሩት እነዚህ ዜጎች። አሁን መንግስት እንደዛ አይደለም፣ መንግስት ጸረ ሰላም ኃይሉን እና ህዝቡን ለይቶ ያውቃል። ስለዚህ ወደ ቀያቸው ተመለሱና በሰላም ኑሯችሁን ኑሩ ብሎ ከነገራቸው በኋላ እነዚህ ዜጎች መንግስት ላይ መተማመንን ካመጡ በኋላ ወደ አካባቢያቸው ነው እየተመለሱ ያሉት።
ይህ ነዋሪዎችን የመመለስ ተግባር በመተከል ዞን ውስጥ በሚገኙ 7 ወረዳዎች እየተሰራ ነው ብለዋል አቶ ታረቀኝ።
በብዛት ከታዌ ውጭ ያሉ ወረዳዎች ላይ እነዚህ ዜጎች ጉባ አለ፣ ሊባጢ አለ፣ ቡላን አለ፣ ማንዱራ አለ፣ ዳንጉር ወይም ማንኮሽ የሚባል አለ። 6 ወረዳዎችን እኮ ወደ ጫካ ነው የገቡ። ትልልቅ ጫካዎች ናቸው ያሉት። ለምሳሌ ዳንጉርን ብንወስድ የአውጆምስ ፓርክ ያለበት የአባይ ዳስ በረሃዎች የሚባሉ አሉ። ወደዛ የሸሹ አሉ። በዚህ በኩል ወደ እስከ ሱዳን ዳርቻም የደረሱ አሉ። ወደ ወንዝም የገቡ አሉ። ሰው የማይደርስበት በጣም አስቸጋሪ ሁኔታ ውስጥ ነው የነበሩት።
ኮሚሽነሩ ለተመላሾች የምግብ እንዲሁም ምግብ ነክ ያልሆኑ ድጋፎች በመንግስት እየተደረገ መሆኑን ገልጸው በዘላቂነት ለማቋቋምም እየተከናወኑ ስላሉ ተግባራት ገልጸዋል።
እንግዲህ እነዚህ ሰዎች ቤታቸው ተቃጥሏል፣ ንብረቶቻቸው ወድሟል። አስቸጋሪ ሁኔታ ውስጥ ነው ያሉት እና እነዚህ ዜጎች አሁን የነፍስ አድን ስራ እነዚህ ሰብአዊ ድጋፎች ይደረጋሉ። ከዛ በኋላ ደግሞ ይሄ መልሶ ማቋቋሙ ስራ ይቀጥላል ማለት ነው። ስራ ውስጥ ነው ያለው መንግስት ሌሎችንም ለማስተባበር ማለት ነው። ትልቁ የመስኖ ንቅናቄ አለ እንደ ሀገር፣ እሱ ይሰራል። ወደዛ ቶሎ እንዲገቡ አስፈላጊ ነገሮች ይሟላላቸዋል። ከዛ በኋላ ደግሞ የክረምት ጊዜ ሲመጣ ደግሞ ወደ ስራ የሚገቡበት ሁኔታዎች ይመቻቻሉ። እዛ አካባቢ ያሉ መሰረተ ልማት በሙሉ አስፈላጊ የሆኑ ነገሮች እንግዲህ አቅም በፈቀደ መልኩ መንግስት ይህንን እየሰራ ይሄዳል።
ባለፉት ሁለት ወራት ተመለሱ ከተባሉ ነዋሪዎች መካከል በስልክ አግኝተን ለማነጋገር በተደጋጋሚ ያደረግነው ጥረት ባይሳካም ከመተከል ዞን ግልገል በለስ ነዋሪዎች መካከል ስማቸውን ብንጠቅስ ለደህንነታቸው እንደሚያሰጋቸው የገለጹ ነዋሪ መንግስት አሁንም የዞኑን ነዋሪዎች ከታጣቂዎች ጥቃትና ስጋት ለመከላከል ማድረግ አለበት የሚሉትን ተናግረዋል።
ካሉበት ቦታ ላይ ተቀበው በቀላል የሚያዙ ናቸው። ግማሽ መንገድ አድርሶ ተመለሱ ተብሎ የሚመጣበት ምክንያት ግራ ገብቶናል። እኛ አሁን ህዝቡም እየተራበ ነው ያለው የተፈናቀለው እነሱም እየተራቡ ነው ያሉት። ምስኪን አሉ ውስጥ ምስኪን ጉምዞች አሉ፣ በጣም ሰላማዊ ሰዎች አሉ ጉምዞቹ። እነሱም ስቃል ያሉ ይሄ እርሻ አይታረስ ሂዶ ግማሽ አደረጉና ጥሎ ይመጣሉ። እስከ መጨረሻው ውሳኔ ወስኖ አሳዶ መያዝና ቁጥጥር ስር ማድረግ ነው እነዚህ ሰዎች እንጂ ይደበቁና አሳዶ ይመጣሉ። ተመልሶ መጥቶ ሰውን መግደል መኪና ላይ ተደብቆ እና እስከ መጨረሻ እርምጃ መውሰድ ነው ያለበት መንግስት ነው ምለው።
በዚህ ላይ በክልሉ የሚስተዋለው አንጻራዊ ሰላም ተስፋ ሰጪ መሆኑን የጠቆሙት ኮሚሽነር ታረቀኝ በቀጣይነትም ሰላሙን ይበልጥ ለማስፈን የተጀመሩ ተግባራት እንዳሉ አስታውቀዋል።
መንግስትም ስራ እየሰራ ነው። በእርቅም በምክክርም በመነጋገርም ስራዎች እየተሰሩ ስለሆነ ኦፕሬሽኖችን እየተሰሩ ስለሆነ እነዚህ ውጤታማ የሆኑ ስራዎች ሁሉ ሰልክ እየተደረጉ እየተሰሩ ስለሆነ እንደ ከዚህ በፊቱ አይሆንም የሚል አሁን ቀጠናው ሰላም እየሆነ ነው ያለው እና መነጋገሮችም አሉ። እንደ ሀገር የተያዘው የምክክርና የእርቅ ጉዳዮች አሉ። እዚህም አካባቢ ላይ አለ።
በቤኒሻንጉል ጉሙዝ ክልል በሰላም እጦት ችግር ሳቢያ ስለተፈናቀሉ ሰዎች ሲገልጹም
አሁን እንግዲህ ከአማራ ክልል ወደ 50,000 መልሰናል። ከዚህ በፊትም ለሚዲያ ሰጥተናል። በደቡብ በተለያዩ 3-4-5 ሆኖ እነዚህ ዜጎች ወደ ቀያቸው ወደ አካባቢያቸው እየሄዱ ኑሯቸውን እየመሩ ነው ያሉት። ወደ ነባር ቀያቸው ወደ እያንዳንዱ ቤታቸው ደግሞ ለመመለስ እነዚህ ስራዎች እየተሰሩ ነው ያሉት እና አጠቃላይ መተከል ላይ ያለው ግን አንጻራዊ ሰላሙ በጣም የተረጋጋ ነው። በአሁኑ ባሳለፍነው ሁለት ወራት ማለት ነው።
በቤኒሻንጉል ጉሙዝ በተለይ በመተከልና ካማሽ ዞኖች ባለፉት 3 ዓመታት ውስጥ የክልሉ መንግስት የቤኒሻንጉል ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን ብሎ በሚጠራቸው የጉሙዝ ታጣቂዎች ጥቃት በርካቶች ተገለዋል። የቆሰሉም እንደዛው አያሌ ናቸው። በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው የተፈናቀሉ ሲሆን መንግስት በአካባቢዎቹ ሰላምን በማስፈን ወደ ቀያቸው እንዲመለሱ በመስራት ላይ እንደሚገኝ አስታውቋል። በሌላ በኩል የተባበሩት መንግስታት የስደተኞች ኮሚሽን UNHCR እና አጋሮቹ በኢትዮጵያ ቤኒሻንጉል ጉሙዝ ያሉትን ስደተኞች ለመርዳት እየተረባረቡ እንደሚገኙ የኮሚሽኑ ቃል አቀባይ ቦሪስ ቼስ ሺኮርቭ ጄኔቫ ላይ በሰጡት መግለጫ አስታውቀዋል። እንደ ኤሮፓያኑ የቀን አቆጣጠር ከጥር 18 ጀምሮ ቶንጎ በተባለው ከተማ የፌዴራሉ መንግስትና አማጽያን መካከል በተቀሰቀሰ ውጊያ በአቅራቢያው የነበረውና ወደ 10,300 የሚደርሱ ስደተኞችን የሚያስተናግደው መጠለያ ካምፕ መቃጠልና መዘረፉንም ቃል አቀባዩ ሰሞኑን መግለጻቸው ይታወሳል። በሌላኛው መጠለያም ላይ በደረሰ ተመሳሳይ ጥቃት በድምሩ ወደ 22,000 የሚደርሱ ስደተኞች እርዳታ ከሚያገኙበት ስፍራ መነጠላቸውን ገልጸው ነበር። ከባለፈው ታህሳስ ወር ጀምሮ በቤኒሻንጉል ጉሙዝ ያለው ሁኔታ እጅግ አሳሳቢ መሆኑን የገለጹት ቃል አቀባዩ ወደ 70,000 የሚደርሱ የሱዳንና የደቡብ ሱዳን ስደተኞች የሚገኙ ሲሆን 500,000 የሚደርሱ የአገር ውስጥ ተፈናቃይ ኢትዮጵያውያን መኖራቸውን ጠቅሰዋል። የቤኒሻንጉል ጉሙዝ ክልል አስተዳደር እስከ 20,000 ስደተኞችን ማስፈር የሚችሉ አዳዲስ የመጠለያ ስፍራዎችን በመስጠት ትብብር ማሳየቱን ገልጸው ኮሚሽኑ መሰረታዊ የሆኑ የመጠለያና የውሃ የመሳሰሉትን አገልግሎት ለመስጠት እየሰራ መሆኑን አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር አመራር አባላት የሰብአዊ መብት ጥሰት እየተፈጸመብን ነው በማለት የረሃብ አድማ ከጀመሩ 6ኛ ቀናቸው ነው ሲል ፓርቲው አስታውቋል። የፓርቲው ግዛዊ ህዝብ ግንኙነት ኃላፊ አቶ ለሚገመቹ ለአሜሪካ ድምፅ አመራሮቹ ታመው ህክምና ተከልክለዋል፣ ከቤተሰብ ከህግ ጠበቃቸውና ከፓርቲው ሰዎች ጋር ከተገናኙ ከሰባት ወራት በላይ ሆነዋል ሲሉም ገልጸዋል። አመራሮቹ ያሉበትን ሁኔታ ለማጣራት የሚመለከታቸው የመንግሥት ኃላፊዎችንና መስሪያ ቤቶችን ለማግኘት ያደረግነው ጥረት አልተሳካም። ፀሐይ ዳምጠው ዝርዝር አላት።
በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ አመራሮች በተለያዩ የፌዴራልና የኦሮሚያ ክልል የጸጥታ ኃይሎች ቁጥጥር ስር ከዋሉ አንድ ዓመት ከሰባት ወር በላይ ሆናቸዋል ሲል ፓርቲው አስታውቋል። ፓርቲው ዛሬ ባወጣው መግለጫ በተለያዩ የኦሮሚያ ክልል ከተሞችና በፌዴራል እስር ቤት የሚገኙ የፓርቲው አመራሮች ለተለያዩ ችግሮች ተዳርገዋል ብለዋል። ለአብነትም የረሃብ አድማ ከጀመሩ ስድስተኛ ቀናቸውን ይዘዋል ያሉት የፓርቲው ግዛዊ የህዝብ ግንኙነት ኃላፊ አቶ ለሚገመቹ ችግራቸውን በቅርበት ለመከታተል አልተቻለም ብለዋል።
የኦሮሚያ ልዩ ኃይል ማሰልጠኛ ተቋም ገላን ሶሎሊያ የሚባለው ቦታ በጨለማ ቤት ታስሮ እንዳሉ ነው የሰማ ነው። እንደሆነ ባናቅም ምግብ እንዳቆሙ ዛሬ ስድስተኛ ቀናቸው እንደሆነ ነው የሰማ ነው። ትናንትና ወደዚህ ወደ ቡራዩ እንዳመጡ ነው የሰማ ነው። የመጡትም ያው አቂማቸው ስለአልቻለና እዚህ አምጥቶ አሁንም ቤተሰቦቹ ለማየት አልቻለም እስካሁን ማለት ነው።
የፓርቲው አመራሮች በሽብር ወንጀል ተጠርጥረው በቁጥጥር ስር ውለው ጉዳያቸውን በተለያዩ የፌዴራልና የኦሮሚያ ክልል ፍርድ ቤቶች ስታይ ቆይቶ ገሚሱ በነጻ ገሚሱ ደግሞ በዋስ እንዲፈቱ ከአንዴም ሁለት ሶስት ጊዜ ፍርድ ቤቶች ብይን ቢሰጡም አስፈጻሚው አካል ተግባራዊ አላደረገም ያሉት አቶ ለሚ አሁንም የአመራሮቹ እስር ህገወጥ በመሆኑ መፍትሄ ሊያገኝ ይገባል ሲሉ ተናግረዋል።
የኦሮሞ ነጻነት ግንባር አመራሮች በተጠረጠሩበት ወንጀል በተለያየ ጊዜ ፍርድ ቤት ነጻ ነው ብሎ ለቀቀ በኋላ ነገር ግን በጸጥታ አካላቱ በተለያዩ ታዎች ታጉሮ እንደነበረ እናስታውሳለን። እንደዚሁም ደግሞ እነዚህ ሰዎች ክስም ያልተመሰረተባቸው ነገር ግን በየእስር ቤቱና በየወታደር ማሰልጠኛ ተቋማት ታስሮ ነው የሚገኙት። ሁሉንም እስረኞችን ለቆ ወደ መፍትሄ አካል ብንሄድ ይበጃል ለሀገሪቱ ለእኛም ብለን እናስባለን።
ኢሰብአዊ የመብት ጥሰቶች በአመራርና በአባላት ላይ እየደረሰ ነው በማለት ፓርቲው የኢትዮጵያ ሰብአዊ መብቶች ኮሚሽን ለበርካታ ጊዜያት ማሳወቁንና መፍትሄ አለመስጠቱን አቶ ለሚ አክለው ገልጸዋል።
ለምሳሌ ማዚያ 29 ያስገባ ነው አለ። ከዚህ ከማዚያ ወዲህ የተለያየ ደብዳቤዎች ስናስገባና ስንጠይቃቸው ነው የነበረ። እስከዛሬ ምንም አይነት ድርጅታችን ላይ የሚደርሰው ሰቀቀንና እንግልት እንደዚሁም ማከራዎችን በህዝቡ ብሎ ነው ድርጅቱ የሚያደርገው። በእርግጥ እኛ እንደውም እንደ ድርጅት ገለልተኛ ሆኖ ይሰራሉ ማለት አንችልም። ይሄ እነዚህ የኢትዮጵያ ሰብአዊ መብት ኮሚሽን እኔ በበኩሌ በተለያየ ጊዜ ስንሄድ እና ስንጠይቅ የነበረው አመራሮቻችን ይህን ሁሉ ታስሮ አንድ ቀን ስለ እኛ አመራር የተመለከተ አንድም መግለጫ አውጥቶ አያውቁትም። ለምን እንደሆነ ባናውቅም አሁንም ቢሆን እኛ አቤት እንላቸዋለን።
የኦሮሞ ነጻነት ግንባር ኦነግ ሰላማዊ ትግል ለማካሄድ ወደ ሀገር ከገባ ብዙ ችግሮች ደርሶበታል ያሉት አቶ ለሚ መንግስት ለጉዳዩ ትኩረት ሰጥቶ እልባት ሊሰጠው ይገባል ብለዋል።
በጣም አስምሬ መናገር የምፈልገው ኢትዮጵያ ውስጥ በጣም የተቀደሰ ህጎች ናቸው ያሉት። ነገር ግን እነዚህ ህጎች ወረቀት ላይ ነው ያሉት። የእኛ አመራሮች ባልተጻፈ ህግ ነው እየዳኙና እያሰሩ እየተሰደዱ በየእስር ቤቱ እየተንገላቱ ያሉት። ይህ ህግ በተጻፈ ህግ ያልተከበረ ህግ በሌላው እንዴት እንደሚከበር ባናቅም መንግስት የተጻፈ ህግ ሳይሆን ሰዎች እየዳኙን ያለ።
በሌላ በኩል የኦሮሞ ነጻነት ግንባር ከፍተኛ የፖለቲካ አመራር ኮሎኔል ገመቹ አያና የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት በነጻ ካሰናበታቸው ቅልንጦ ማረሚያ ቤት በር ላይ በመንግስት ጸጥታ ኃይል በቁጥጥር ስር ውለው በሰባት ወራቸው ትናንትና ፍርድ ቤት ቀርበዋል ሲሉ የህግ ጠበቃቸው ሚልኪያስ ቡልቻ ተናግረዋል።
ነጻ ተለቆ ህገወጥ ስር ባሉበት ሁኔታ የይግባኝ ክርክሩ መቀጠል አይችልም እኛም አናምንም በሚል አቃቤ ህግ ከዚህ በፊት በነጻ ሊለቀቁ አይገቡም በሚል የቀረበውን ይግባኝ መዝገቡን ለጊዜው ዘግተ ነው ነጻ መሆናቸው ሲረጋገጥና ይሄ ሰብአዊ መብታቸው ላይ ያቀረቡት አቤቱታ ተመርምሮ እነሱን ህገወጥ እስር ስር እንዲቆዩ ያደረገው አሳልፎ የሰጠው እንዲታሰሩ ብይን የሰጠው የፍርድ ቤትን ትዕዛዝ ያስተጓጎለው አካላት ወንጀል የፈጸሙ ስለሆነ ይሄንኑ ደግሞ መርምሮ ክስ የመቅረብ ስልጣን የፌደራል አቃቤ ህግ በመሆኑ ፌደራል አቃቤ ህግ ይሄንኑ ወንጀል ምርመራ አድርጎ የኦሮሚያ ፖሊስ ኮሚሽን፣ የፌደራል ፖሊስ ኮሚሽን እንዲሁም አቃቢ ህግ መስሪያ ቤት ውስጥ ይህን ጉዳይ የተሰጣቸውን ስልጣን ወደ ጎን በመተው እርምጃ ያልወሰዱ አካላት ላይ አደራጅቶ መዝገብ አደራጅቶ የወንጀል ክስ እንዲመሰርትና ለፍርድ ቤቱ እንዲያሳውቅ በሚል ነው ትዕዛዝ የተሰጠው።
ጠበቃ ሚልኪያስ እንደገለጹት በፍትህ ሚኒስቴር የጠቅላይ አቃቢ ህግ የኮሎኔል ገመቹ ጉዳይን መርምሮ እንዲያቀርብ ብይን ሰጥቷል። ስለ አመራሮቹ አያያዝ እንዲሁም ፓርቲው ያሰማው ቅሬታ ላይ ከመንግስት ወገን ማለትም ከኦሮሚያ ፍትህ ቢሮ፣ ከኦሮሚያ ፖሊስ ኮሚሽን፣ ከፌደራል ፖሊስ ኮሚሽን፣ ከፌደራል ጠቅላይ አቃቢ ህግና ከኢትዮጵያ ሰብአዊ መብቶች ኮሚሽን መልስ ለማግኘት በተደጋጋሚ ያደረኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ ወደ እናንተ እየቀረበ ያለውን የሐሙስ ምሽት ስርጭታችንን ነው። አብራችሁን ስለሆናችሁ እናመሰግናለን። የዓለም ጤና ድርጅት በአፍሪካ ነገሮች አሁን ባሉበት ሁኔታ ከቀጠሉ አፍሪካ ወረርሽኙን እንደ አውሮፓውያን አቆጣጠር በ2022 ልትቆጣጠረው ትችላለች የሚል ተስፋ ማሳደሩን ዛሬ ባወጣው መግለጫ አስታውቋል። ይሁን እንጂ ጥንቃቄው አሁንም መቀጠል ያለበት መሆኑን አስጠንቅቋል። እንደ ሴኔጋል ባሉ አገሮች የሚታዩት አዳዲስ የኮቪድ-19 ክትባት ማምረቻ እቅዶችም ወረርሽኙን በራስ አቅም ለመከላከል እንደሚያስችሉ በመገመቱ ተስፋ አሳድረዋል። መግለጫውና የዜና ክፍሉ ጥንቅር መግለጫውንና የተቀረውን ዜና ደረጀ ደስታ እንደሚከተለው ያሰማናል።
ባለፉት 2 ዓመታት ውስጥ አፍሪካ 4 ዙር የተለያዩ የኮቪድ-19 ወረርሽኞችን ማስተናገዷን የዓለም ጤና ድርጅት አስታውቋል። በተለይ ባለፉት 2 ዓመታት ውስጥ ከቀደሙት ልምድ በመውሰድ ከፍተኛ ዝግጅት መደረጉን አመልክቷል። የዓለም ጤና ድርጅት የአፍሪካ ዳይሬክተር ዶር ማትሺዶስ ሞኦቲ ወረርሽኙን በመቆጣጠር ረገድ የአፍሪካ ባለፉት 2 ዓመታት ውስጥ ብልህ፣ ፈጣንና እያንዳንዱን የወረርሽኝ ዙር በተሻለ ሁኔታ መመከት ችላለች ብለዋል። ዳይሬክተሩ የክትባት ስርጭት ኢፍትሐዊነትና አለመመጣጠንን ጨምሮ የነበሩትን ችግሮች ሁሉ በመወጣት አፍሪካ የተለያዩ ወረርሽኞችን በመቋቋም ረገድ ያላትን ልምድ ተጠቅማለች ብለዋል። ይህም ሆኖ ኮቪድ ከ240,000 በላይ ሕይወት ማጥፋቱንና በምጣኔ ሀብት ላይ ጉዳት ማድረሱን ገልጸዋል። በአፍሪካ በተለይም ወረርሽኙን በመቋቋም ረገድ በበለጸጉና በድሆቹ አገሮች መካከል የክትባት ስርጭትን አስመልክቶ ያለው ልዩነት እንደ ትልቅ መሰናክል መነሳቱን አፍሪካን የሌሎች ጥገኛ አድርጎ መቆየቱ ተመልክቷል። ከአፍሪካ ሙሉውን ክትባት የወሰዱት 11 ከመቶ ብቻ ናቸው። ይህ 64 ከመቶ ከሆነበት አሜሪካና 85 ከመቶ ከሆነው እንግሊዝ ጋር ሲነጻጸር እጅግ ከፍተኛ ክፍተት ያሳያል። ከዚህ ለመላቀቅ ከሚደረጉ ጥረቶች መካከል ሴኔጋል አፍሪካ በክትባት ምርት ራሷን እንድትችል ጥረት በማድረግ ላይ ትገኛለች። በሴኔጋል የፓስተር ተቋም ሳይንቲስቶች ኃላፊነቱን ወስደዋል። በዳካር የተቋሙ ዳይሬክተር አማዱ ሳል እንዲህ ይላሉ።
So the need to make sure that we have control over supplies is something that is critically important.
ስለዚህ የራሳችንን አቅርቦት መቆጣጠር መቻላችን ከጤና ደህንነት መጠበቅ አንጻር በጣም ወሳኝ ነው። በተለያዩ የዓለም ክፍሎች የተለያዩ ደረጃ ያላቸው መከላከያ ስልቶችን መጠቀም ወረርሽኙን ለመቆጣጠርም ሆነ ለማስቆም አይረዳም።
አፍሪካ በአሁኑ ሰዓት 99 ከመቶ የሚሆነውን ክትባት የምታስመጣው ከውጭ ነው። ደቡብ አፍሪካ ከሞደርና ጋር በመተባበር ተመሳሳይ ምርት ለማምረት አቅዳለች። በዚህ ዓመት በሴኔጋል ይከፈታል የተባለው የክትባት ማምረቻም በዓመት 300 ሚሊዮን የኮቪድ-19 ክትባቶችን እንዲያመርት ይጠበቃል። ተቋሙ ለሚቀጥለው ወረርሽኝ ብቻ ሳይሆን አሁንም ላሉት እንደ ኩፍኝና ፖሊዮ ለመሳሰሉት ስር ሰደድ በሽታዎች እንዲሆን የታሰበ መሆኑም ተስፋ ተደርጓል። የተቋሙ የክትባት ቁጥጥርና አስተዳደር ዳይሬክተር አንቶኒ ማሬ ዲያታ እንዲህ ይላሉ።
The standards are indeed getting higher and higher. It requires a level of human resources.
የመስፈርቶቹ ደረጃ በርግጥ ከጊዜ ወደ ጊዜ እየጨመሩ ነው። የሚጠይቁት የሰው ኃይልና ክህሎት እጅግ በጣም ትልቅ ነው። ያ ደግሞ በአዲስ ቴክኖሎጂ የተነሳ አፍሪካ ውስጥ በቀላሉ የሚገኝ ነገር አይደለም።
የዳካር ተቋም ግን እንደ ቢጫ ወባ የመሳሰሉት ክትባቶችን ሲያመርት የኖረ በመሆኑ ሳይንቲስቶች ለአስርት ዓመታት ልምድ ያላቸው መሆኑ ተገልጿል። የሴኔጋል የመከላከል አቅም ፕሮግራም ዳይሬክተር ዶክተር ኩዌሴ ባዴኔ እንዲህ ይላሉ።
The Pasteur Institute has a lot of experience producing vaccines. The yellow fever vaccine was developed
in የፓስተር ተቋም ክትባቶችን በማምረት ብዙ ልምድ አለው። የቢጫ ወባ ክትባት የታሰበውና የተመረተው እዚያው ነበር። በክትባት ልማት ባለሙያነታቸው በሌሎች ቦታ የሚመረቱ ክትባቶችን እንዳያመርቱ የሚያግዳቸው ምንም ነገር የለም።
ባዴኔ ጨምረው እንደተናገሩት ስለ ኮቪድ-19 ክትባቶች በአፍሪካ የሚነገሩ በርካታ የተዛቡ መረጃዎች አሉ። ስለዚህ በአፍሪካ የተሰሩ የኮቪድ-19 ክትባቶች ለአፍሪካውያን መፍትሄ እንደሚሆኑ እምነት ሊያሳድሩ ይችላሉ ብለዋል።
አድማጮቻችን እንዲሁም ተመልካቾቻችን እየተከታተላችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ የምሽት ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ዝግጅታችን እናመራለን። የመጀመሪያው ዝግጅት ወደ ትግራይ ክልል ይወስድናል። በምሽቱ ዓለም ፍስሐ በሰሜን ኢትዮጵያ ጦርነት ምክንያት ከመኖሪያቸው ተፈናቅለው ለተቸገሩ ሰዎች የምግብ አገልግሎት የጀመሩ በጎ ፈቃደኛ ወጣቶችን ያስተዋውቀናል። ወጣቶቹ አማኑኤል ገብረ ጻድቅና ብርሃኑ ዘራብሩክ ይባላሉ። ዓለም ፍስሐ ይቀጥላል።
በኢትዮጵያ ንግድ ባንክ መቀለ ቅርንጫፍ አካባቢ በከራዴን የአዛውንቶች ተራድኦ ማህበርና በእንዳትሽሽ ድራማ ትብብር ለ250 የሚሆኑ የተቸገሩ ወገኖች በየቀኑ ቁርስ እንደሚያቀርብላቸው የፕሮግራሙ አስተባባሪ አማኑኤል ገብረ ጻድቃን ገልጸዋል።
ሁሉም ነገር ተዘጋግቷል። ባንክ የለም፣ ስልክ የለም፣ ምግብ የለም፣ መድኃኒት የለም፣ ሕክምናም የለም። እና በዚህ ሁኔታ ደግሞ ቁጭ ማለት ስለሌለብን የመቀሌ ማህበረሰብ ይዘን ቁጭ ማለት የለብንም በማለት የቁርስ ፕሮግራም ነው እያዘጋጀን ያለ ነው። ለአንድ ሰው የሁለት ዳቦ አንድ ሻይ ቁርስ ነው አዘጋጅተን እየሰራን ያለ ነው። በዚህ ፕሮጀክት ደግሞ 250 አካባቢ ማከለኛ ነው እየነገርኩ ያለሁትኝ 250 ሰዎች ለመርዳት እየሞከርን ነው። በዚህ የምግብ አገልግሎት ሶስት አይነት እርዳታ እናደርግላቸው ሰዎች ነው ያሉት። አዛውንቶች አሉ፣ ሴቶች አሉ እና ህጻናት። ህጻናቶቹ በሶስት ነው የምንከፍላቸው። የቆሎ ተማሪዎች አሉ። ሁለተኛ ደግሞ በየጎዳናው የጎዳና ተዳዳሪዎች ልጆች አሉ። ሶስተኛ ደግሞ ከመላው ትግራይ ተፈናቅለው መጥተው የጎዳና ተዳዳሪዎች ለመሆን የደረሱ ልጆች። እነዚህ በሶስት ከፍለን ሻይና ሁለት ዳቦ ለመስጠት ነው እየሞከርን ያለ ነው። በዚህ 250 ሰዎች እያገለገልን ነው። ከዚህ በተጨማሪ በተለይ ለተፈናቃዮቹ ጸጉራቸውን እያጠብን ትምህርት እንዲያገኙ ወደ 20 ልጆች አካባቢ ትምህርት እንዲያገኙ እያደረግን ነው። በጤና ደግሞ ክትትል እያደረግንላቸው ነው። የጤና ክትትሉ በተለይ በጣም አስቸጋሪ ሁኔታ ላይ ያሉ ልጆች ነው ያሉት። የምግብ እጥረት ያለባቸው አሉ፣ ኤችአይቪ የተገኘባቸው ልጆች አሉ እና የህብረት ኑሮ ስለሚኖሩ ሁሉም የዚህ በሽታ ሰለባ ሊሆኑ ይችላሉ እና እነሱን ኤችአይቪ ያላቸውን በተቻለው አቅም መድኃኒትም ባይኖር ለመለየት እየሞከርን ያለ ነው እና ይህንን ነው እየሰራን ያለ ነው።
ይህ የቁርስ ፕሮግራም የመቀሌ ነዋሪዎች ካላቸውን ቀንሰው ስለሚሰጧቸው እንደሚያካሂዱት፣ ከዚህ በተጨማሪም ከዲያስፖራዎች የተወሰነ እገዛ ይደረግላቸው እንደነበር አማኑኤል ይናገራል።
ከማህበረሰቡ ነው እያሰባሰብን ያለ ነው። የመቀሌ ነዋሪዎች ለማመስገን ወዳለሁ። ባገኘሁት አጋጣሚ ማንም ሰው ከሌለው አምጥቶ ነው እየሰጠን ያለ ነው። 20 ብር ያለውም 10 ብር ሰጥቶን ነው እየሄደ ያለው። አሁን ሳጹን አዘጋጅተናል። እንደ ሙዳይ አይነት ሳጹን አዘጋጅተን ወደዛ 10 ብር ሰው እንዲያስገባ እየጠየቅን 10 ብር ሰው እየሰጠን ለአንድ ሰው የምግብ 2 ዳቦ 1 ሻይ እየሸፈነልን ያለው እና ከዲያስፖራ ደግሞ እንደምንም ተጣጥሮ ምንም ነገር የለም እያየኸው ነው። እንደምንም ብለው ግን የሚልኩልንም አሉ። ሌሎችም ለሌሎች አርአያ የሚሆኑ ወደዚህ መላክ የሚችሉ ካሉ እነሱም ዲያስፖራ ውጭ አሉ። እነሱም የቻሉትን እንዲያደርጉ ጥሪ ለማቅረብ ወዳለሁ እና በአብዛኛው ግን ከመቀሌ ማህበረሰብ ነው እያሰባሰብን ያለ ነው።
በጦርነቱ ምክንያት ሁሉም በችግር ላይ ነው ያለ። ይህን ችግር ተባብረን መሻገር አለብን ብለን ስላሰብንና ካለን ተመክሮ በመነሳት ነው ይህንን የእገዛ ስራ የጀመርነው ይላል አማኑኤል ገብረ ጻድቃን።
ይህ ችግር ለመፍታት ደግሞ የቻልነውን ማድረግ ስለነበረብን ነው ይህን ስራ የጀመርነው። ይህን ስራ ከጀመርን ታህሳስ 25/2013 ዓ.ም አንድ አመት ሆኖናል። እስካሁን አንድ አመት አካባቢ በየቀኑ ነው ስራ እየሰራን ያለ ነው። ቁርስ እናዘጋጀው ደግሞ ከመስከረም 7 ጀምሮ በየቀኑ ከሰኞ እስከ ሰኞ ለ250 ልጆች በየቀኑ ለመስጠት እየሞከርን ያለ ነው። እስካሁን ተቆራርጦብን አያውቅም። አንድም ቀን አልፈናናቅም።
በሀውዜን አደባባይ ሌላው የቁርስ ፕሮግራም በየቀኑ ይካሄዳል። ይህ ፕሮግራም በወክማ መቅደና በኦሳ ትብብር እንደሚካሄድ አስተባባሪው ብርሃን ዘራውረት ይገልጣል። በዚህ አደባባይ በየቀኑ ከ350 እስከ 400 ከ12 ዓመት በታች የሆኑት ህጻናት ቁርስ እንደሚቀርብላቸው ብርሃን ይናገራል።
እዚህ ፕሮግራም ላይ አሁን በህጻናት ላይ ትኩረት አድርገን እየሰራ ነው ያለው። ከ12 ዓመት በታች የሆኑ ህጻናት የቁርስ ፕሮግራም በመዘጋጀት እየሰራ ነው ያለ ነው። በሀውዜን አደባባይ ከ350 እስከ 400 ህጻናት አሉን። በሰባ ካሬ 850 የመሆኑ ህጻናት አሉን። ቁርስ ጠዋት ቁርስ የምንሰጣቸው የፕሮግራም እየሰራን የምንገኘው ከኦሳ ትግራይ በመተባበር እና ወክማ መቀሌ በመሆኑ እዚህ ፕሮግራም ላይ አንድ አመት ያደረግነው በትግራይ ያሉት የተቸገሩ ህዝቦች የትግራይ ነዋሪ እርዳታ እየሰጠ መጥተናል። ኢቭን የውሃ አገልግሎት ሳይቀር በቦት የተካሄደትን እየሰጠ መጥተናል እና የምናገኘው ከህብረተሰቡ ነው። ለዚህ ያነሳሳን ጉዳይ እንደ አንድ የትግራይ ነዋሪ ኃላፊነት ሰምተን እኛ ለምን እዚህ ያለው ወገን ደጀን ሆነን ለምን አንሰራም በማለት እንደ ሰውም ኃላፊነት ሰምተን ነው እየሰራን ያለው።
ነቢያት ብርሃኑ የ12 ዓመት ልጅ ናት። ነቢያት በካራዳን የአዛውንቶች መረጃና እንዳታሽ ድራማ በሚያዘጋጀው የቁርስ ፕሮግራም ተጠቃሚ ናት። የሶስተኛ ክፍል ተማሪ እንደነበረችም ትናገራለች። ነቢያት ስለኑሮዋ ሁኔታ የሚደረግላት እገዛና በጦርነቱ ምክንያት ደረሰኝ የምትለውን በዝርዝር እንዲህ ገልጸዋለች።
ኑሮ ማለት በአሁን ያለው ችግር፣ በአሁን ያለው ጦርነት በጣም ከባድ ነው። ኑሯችን ቤት የለንም። እዛ አብራ ከስል የሚባል ነው የምንውለው። ማደራችን ደግሞ ቤት ዳሚካኤል ቤተ ክርስቲያን ነው የምናድረው። ስለ ቤት አይደለም አሁን እያሳሰበኝ ያለው፣ ምን እንበላለን ከዚህ የባሰ ችግር ቢመጣስ እያለን እያሰብን ነው። ግን ይኸውም ተጋግዘን የዚህ ቁርስ እየበላን እያሳለፍ ነው ነው እነዚህ የሚበላ ይሰጡናል እና ቁርስ ብቻ። አንዳንድ ጊዜ ደግሞ ብር ይሰጡናል፣ ካገኙና መንገድ ላይ ልብስ ይሰጡናል። የላንጉጅ ትምህርት ቤት ላንጉጅ እንደምገባ ያደረጉኝ እነዚህ ናቸው። ለጊዜው ትንሽ ይጃለሁ ማለት የእንስሳ ዘገዳምና እንስሳ ዘቤት ቋንቋዎችን ይጃለሁ ትንሽ ማለት ነው። ሌላም ማነው ስምህን አውቀዋለሁ። ስምህን በእንግሊሽ ምን እንደሚያል ማነው ስምህን ብለህ ለመጠየቅ ስንት እድሜ ነህ፣ ስንተኛ ክፍል ነው የምትማረው ብዬ መጠየቅ እችላለሁ። በእንግሊሽ መመለስም እችላለሁ። በኮረና ነው ያቀርጥ ነው። ኮረና ከመጣ በኋላ በሬዲዮ እየተማርኩኝ ነበር። ሬዲዮ ጥ ስላቆመ ደግሞ ጦርነት ስለመጣ አሁን ምንም አይነት ትምህርት የለም፣ አገልግሎትም የለም። በቃ እኛ የምንማረው የለንም። ቤት ብዬ ላንጉጅ ብቻ ነው የምማረው። አሁን ላንጉጅም ጠጦ ካደረገ ግን ምንም አይነት ትምህርት አይኖርም። ጦርነት ለእኛ ለቤተሰቤ ብዙ ነገር አድርጎኛል። ግን ይህን ጦርነት ባይፈጠር ኖሮ ጥሩ ነበር፣ ግን አልተፈጠረ። ይኸው ከአቅም በላይ ስለሆነ በቃ በአሁን ወንድሜ ወደ በረሃ እንዲሄድ አድርጎታል። ይህን ጦርነት ለሁላችንም ለህዝብ ትግራይ በሙሉ በጣም አሳሳቢ ነው። ደግሞ አሁን ደግሞ ምንም የሚገባ ነገር ስለሌለ ማማዬ የአእምሮ ህሙማን የምትከታተልበት መድኃኒት ነበራት። አሁን ግን ምንም ስለሌለ አቁማለች። አሁን ለዛ ነው ደግሞ ህማማን የገድዳት።
የባዕድና ለባዕድና ፕሮጀክትና ወክማ ከኦሳ ጋር በመተባበር ጦርነቱ ከተጀመረ ጀምሮ በርካታ ያሉ የምግባረ ሰናይ ስራዎች በመስራት ለተቸገሩ ወገኖች እየረዱ መምጣታቸውን ይታወቃል። ሁሉም ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁ። ለአሜሪካ ሬዲዮ አለም ፍስሐ ከመቀለ።
አለም ፍስሐን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ ለማሽላ አምራች የኢትዮጵያ ገበሬዎች መልካም ዜና ስለሆነ ጉዳይ እነግራችኋለን። አንትራክኖስ የሚባልና ጥገኛ ህዋስ ወይም ፈንገስ ወለድ በሽታ የሚቋቋም የማሽላ ዝርያ በትውልደ ኢትዮጵያውያን ተመራማሪዎች ተሰርተዋል። የምርምር ቡድኑን የመሩት በዩናይትድ ስቴትስ ኢንዲያና ግዛት በሚገኘው ፐርዱ ዩኒቨርሲቲ የሥነ እጽዋትና እጽዋትን የሚያጠቁ በሽታዎች ተመራማሪውና መምሩ ፕሮፌሰር ተስፋዬ መንግስቴ ናቸው። ፕሮፌሰር ተስፋዬ አስቀድመው ማሽላ የተሰኘው አዝርት በብዙሃን ኢትዮጵያውያን ዘንድ ያለውን ሚና ያስቀኙናል።
ኢትዮጵያ ውስጥ ያው እንደምታውቀው ትልቅ የምግብ እህል ነው። ከጤፍ ጋር በመቀላቀል አይ ቲንክ ዋጋውም የጤፍ ውድ ስለሆነ በጣም ያገለግላል። ትልቁ የማሽላ ባህሪ ምንድን ነው? አስቸጋሪ በሆኑ ቦታዎች ማደግ መቻሉ የችግር እህል ይመስላል። በተለይ ደግሞ አሁን ወደፊት አየር ንብረት ለውጥ ይመጣል ተብሎ ስለሚፈራ ይሄ ማሽላ እነዛን ነገሮች የሚቋቋሙ ከሚባሉት እህሎች አንዱ ነው። ኢትዮጵያ ውስጥም አይ ቲንክ በምርትም ደረጃ በሚዘራበትም ደረጃ በባህልም አመጋገብ ውስጥ ብዙ ሚና ያለው ነው።
እሳቸው በሰማችሁት መንገድ መልካም ግብሩን የዘረዘሩለት ማሽላ ከገበሬ ጎተራ የሚገባው በርካታ ፈተናዎችን አልፎ ነው። ከዋና ፈተናዎቹ መካከል አንዱ ፍሬ አልባ የሚያደርገው አንትሮኖክስ የተሰኘው በሽታ ነው። ፕሮፌሰር ተስፋዬና በሀገር ውስጥ እንዲሁም በውጭ ሀገራት የሚገኙ አጋሮቻቸው ከሰሞኑ እነሆ በረከት ያሉት ግኝት ከዚህ ችግር የሚታደግ ነው።
አሁን ያገኘነው ግኝት በተለይም ደግሞ በማሽላ ላይ ነው የሚያተኩረው። መጀመሪያ ሲጀመር የኢትዮጵያና ከኢትዮጵያ ውጭ ያሉ በርካታ ማሽላ አይነቶችን በመሰብሰብ ከነዛ ውስጥ በሽታ የሚቋቋሙት እነየቶቹ ናቸው፣ የትኞቹ ናቸው ብለን መረጥን ማለት ነው። ከዛ እንደ አጋጣሚ ሆኖ አይ ቲንክ ብዙም ሳንለፋ የተወሰኑ ማሽላዎችን አገኘን። በተለይ ደግሞ አንትራክኖስ የሚባል ማሽላን በጣም የሚያጠቃል። ማሽላ የመቋቋም ባህሪ ከሌለው ምንም ምርት ሊሰጥ አይችልም። አንትራክኖስን የመቋቋም ባህሪ ከሌለው ማለት ነው። ያንን ካገኘን በኋላ የእኛ ጥናት ለየት የሚያደርገው ምንድን ነው? ዝርያ በማግኘት ብቻ ሳይሆን ያንን ባህሪ የሚወክል ጂን ምንድን ነው? በተፈጥሮ አንዳንድ አካባቢዎች ላይ ይሄንን በሽታ የመቋቋም ባህሪ ያላቸውን ፈልገን ያንን የሚወክለውን ጂን ደግሞ አውጥተን ለይተን በማዳቀል ደረጃ በበሽታ ወደሚጠቃው የገበሬ ዝርያ ማስተላለፍ እንድንችል ማለት ነው። በአንድ ጂን ደረጃ ማግኘት የቻልንበት ትልቁ ጠቃሚነት ምንድን ነው? ያንን ከአንድ እጽዋት ከአንድ ዝርያ ወደ ሌላው ስታስተላልፍ ብዙ አብረው ሊሻገሩ የሚችሎችን ነገር ጠቃሚ የማይሆኑት ባህሪያትን ወደኋላ በመተው የሚጠቅመውን ብቻ በተለይ ማስገባት ስለሚቻል ነው። ይሄን ስል ደግሞ በተለም በፕላንት ብሪዲንግ ወይም በማዳቀል ሊሰራ የሚችል በተለይ ኢትዮጵያ ውስጥ እንደዛ አይነት ብዙ ስራ የሚሰሩ ወጣት ተመራማሪዎች አሉ። የእነሱን ስራ ሊያግዝ የሚችል ግኝት ነው ማለት ነው።
ለበርካታ ዓመታት ከስነ እጽዋት ቦታኒና እጽዋትን የሚያጠቁ በሽታዎች ምርምር ፕላንት ፓዞሎጂ ጋር የተገናኙ ምርምሮችን ሲያደርጉ የሰነበቱት ፕሮፌሰር ተስፋዬ መንግስቴን ተክሉን የሚያጠቃውን በሽታ የኬሚካል ስርጭትን በመሰሉ ዘዴዎች መከላከል አይቻልም ወይ? የአሁኑ ግኝት የተሻለው አማራጭ የሆነበት ምክንያት ምንድን ነው ስል ጠይቄያቸዋለሁ።
ይሄ በሽታ ብዙ ቦታ ነው፣ ሰሜን አሜሪካም አፍሪካም ብዙ ሀገሮች ይከሰታሉ። ኬሚካል መጠቀም ይቻላል፣ መቆጣጠር ይቻላል በተወሰነ መጠን ግን እንደ ማሽላ ላለ የገበሬ ትንንሽ መሬት አርሶ ለሚተዳደሩ ገበሬዎች አዋጪ አይደለም የኬሚካል ዋጋ። አንደኛ እሱ ነው። ሁለተኛ ያው ፈንገሱ ራሱ ይሄ ደግሞ ሻጋታው ነገር ራሱ ኬሚካሉን የመላመድ ባህሪ ስላለው ተደጋግመው ስትጠቀም ልትቆጣጠረው አችልም። ሶስተኛው ያው እንደምትታውቀው ገበሬዎች ኬሚካል ሲጠቀሙ ለሰው ጤንነት ጥሩ አይደለም፣ ለአካባቢ ብክለት ጥሩ ነገር አይደለም። ስለዚህ ሰዎች የሚመርጡት ትልቁ እና በኢኮኖሚ ደረጃ የሚያዋጣ በአካባቢ ደረጃ ደግሞ የማይጎዳ የሚባለው እጹን ባህሪ በመጠቀም በሽታውን ሊቋቋሙ የሚችሉ ዘሮችን አምጥተህ ከሌላውም በሽታ የመቆጣጠሪያ የበለጠ ይሄኛው ተመራጭም ነው፣ በኢኮኖሚም ደረጃ አዋጭ ነው ተብሎ ስለሚገመት ነው።
በእጽዋትና አዝርት ላይ የሚደረጉ ምርምሮች ለአርሶ አደሮች የሚፈጥሩትን እፎይታ የሚመለከቱ የሚያበረታቷቸውን ያክል የእጽዋቱን ተፈጥሯዊ ጸጋዎች በመቀየር የሰው ሰራሽነት ይዘት እንዲኖራቸው ያደርጋሉ በሚል በጥርጣሬ የሚመለከቷቸው ወገኖችም አሉ። ፕሮፌሰር ተስፋዬ የአሁኑ ምርምር ከአዝርቱ ተፈጥሯዊ ይዘት የሚቀንሰው ነገር እንደሌለ አብራርተው ሲያበቁ በጉዳዩ ላይ ያለውን የአረዳድ ክፍተት በተመለከተ ሀሳባቸውን አጋርተዋል።
በተለይ በማሽላ ላይ ባህሪ የመለወጥ ወይም ከሌላ ቦታ የመጣ ጂን ማሽላ ውስጥ የማስገባት አሁኑ ጊዜ እየተሰራም አይደለም፣ ፕራዮሪቲም አይደለም። በማሽላ ደረጃ ግን በተፈጥሮ ማሽላ በተለይ በሽታ ከሚበዛበት ቦታ ያደጉ ማሽላዎች በሽታን የመቋቋም ባህሪ ስላላቸው ያንን የተፈጥሮ ባህሪያቸውን ለይቶ አውቆ ለማሻሻል መጠቀም ይቻላል ማለት ነው። ግን ትልቁ ችግር ምንድን ነው? ሁልጊዜ ጂን ብለህ በምታነሳበት ጊዜ ሰው የሚመስለው ይሄ ትራንስጄኒክ ጂኤምኦ ባህሪ የተለወጠ ነገር ይመስለዋል። ጂን ግን በየትኛውም ውስጥ የማንኛውንም እጽ ወይንም እንስሳ ወይንም ሰው ባህሪ የሚወክል ሞለኪውል ማለት ነው። ስለዚህ በዛ ደረጃ አይ ቲንክ መረዳት የሚያስፈልግ ይመስለኛል። እኔ አንዳንድ ጊዜ እንደዚህ አይነት ጂን አይደንቲፋይ አድርገናል ይሄን ይሰራል ምናምን ስል ሰው ቸኩሎ ስለ ጂኤምኦ ስለ ሌላ ነገር ነው መረዳትም የሚችለው ይመስለኛል። ባዮቴክኖሎጂ ሲባል ሰፊ ነው። አንዳንዱ ጂኤምኦ ኦር ትራንስጄኒክ አፕሮች አለ፣ ያ አንዱ መንገድ ነው የሚያከራክረው። ባዮቴክኖሎጂ ደግሞ ሲባል ብዙ ነገሮች ሞለኪውላር ቴክኒኮችን በመጠቀም ብዙ ፋይዳ ላይ ሊውሉ የሚችሉ የሚያገለግሉ በእጽዋት ሊሆን ይችላል፣ በእንስሳት ሊሆን ይችላል፣ በማይክሮብ ሊሆን ይችላል። ብዙ ጠቀሜታ ያለውና ሰፊ ቴክኖሎጂ ነው ማለት ነው።
የአሁኑ የምርምር ውጤት አዝመራቸውን ከግሪሳ ወረራ ለማዳን ማሳ ውስጥ ውለው ማሳ ውስጥ ለሚያድሩ የኢትዮጵያ አርሶ አደሮችም ይሁን በሰፋፊ ዘመናዊ እርሻ አልምተው ለእንስሳት መኖ ለሚያውሉ ምዕራባውያን ሀገራት ገበሬዎች መልካም ዜና መሆኑ እሙን ነው። ፕሮፌሰር ተስፋዬ ሌሎች ምርምሮችም በቀጣይ ዓመታት እንደሚከተሉ ይናገራሉ።
ለምሳሌ አሁን ኢትዮጵያ ውስጥ ድርቅ የማይበዛበት ምርት ለማምረት ጥሩ የሆኑ ቦታዎች አሉ። ዌስተርን ኢትዮጵያ ማለት ነው፣ ምዕራብ ኢትዮጵያ። ያ ቦታ ለማሽላ ለበቆሎም አመቺ ነው። እንደዛ አይነት ቦታዎች ደግሞ ችግራቸው እንደ በሽታ አይነት ነገር ነው። ስለዚህ እኛ እንደዛ አይነት ችግሮችን የገበሬ ችግሮችን እየመረጥን ለገበሬ መፍትሄ ሊሰጥ የሚችል የአጭር ጊዜና የረዥም ጊዜ ምርምር እናካሂዳለን ማለት ነው። በእርግጥም ከኢትዮጵያ የግብርና ምርምር ኢንስቲትዩት ጋር ከኦሮሚያ የግብርና ኢንስቲትዩት ጋር በመተባበር ከኢትዮጵያ ውስጥ ከተሰበሰቡ 2000 ምናምን ያህል ዝርያዎች ውስጥ የተለያየ ባህሪያቸውን በተለያዩ ቦታዎች እየዘራን ዶክመንት አድርገናል። እነዛ ደግሞ እንዴት ማሽላን ለማሻሻል በኢትዮጵያ ወጣት ተመራማሪዎችና ብሪደርስ ስራ ላይ ሊውሉ ይችላሉ። ይሄን ነው እንግዲህ በመተጋገዝ አብረን የምንሰራው ማለት ነው።
ስታስቲካ የተባለው የዓለም ሁነቶችን በቁጥር የሚከዝን ተቋም በዓለም ላይ በማሽላ ምርት ቀዳሚ ያደረጋት ሀገር ዩናይትድ ስቴትስ ነው። 11.3 ሚሊዮን ሜትሪክ ቶን ማሽላ በአውሮፓውያኑ 2021-2022 ዓመተ ምህረት ብቻ አምርታለች። ናይጄሪያን በመከተል ከዓለም ሶስተኛ ደረጃ ማሽላ አምራች የሆነችው ሀገር ኢትዮጵያ ናት። 5.2 ሚሊዮን ሜትሪክ ቶን በተገለጸው ዓመት ውስጥ አምርታለች። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስለሆናችሁ በእጅጉ እናመሰግናለን። የአሜሪካ ድምፅ የምሽት ስርጭት ይቀጥላል። አሁን ደግሞ በሴት ልጆች ጥቃት ላይ ግንዛቤ ለመፍጠር ስለተመሰረቱ አውታሮች እነግራችኋለን። በኮቪድ-19 የተነሳ በሴቶች ላይ የሚደርስ የቤት ውስጥ ጥቃት በከፍተኛ ሁኔታ መጨመሩን የተባበሩት መንግስታት ድርጅት ጥናቶች ያመለክታሉ። ይህን ተከትሎ በተለያዩ ሀገራት ሴቶችን ለማብቃት እንዲሁም ስለ ጾታዊ ጥቃት ግንዛቤ ለማስጨበጥ የተለያዩ ጥረቶች እየተደረጉም ይገኛሉ። ለአብነት በኢትዮጵያ አስክ ዛሃራ የተሰኘው በስነ ልቦና ባለሙያዋ ዛሃራ ለገሰ ካፍማን የሚዘጋጀው አውታር አለ የምትለን ኤደን ገረመው ስትሆን፣ በተመሳሳይ ደግሞ በናይጄሪያ በጾታዊ ጥቃት ላይ ያተኮሩ የሬዲዮ መሰናዶዎች ተጽዕኖአቸው ጨምረዋል የሚለን ደግሞ ቲሞቲ ኦቢዞ ነው። ኤደን ገረመው ሁለቱንም ዘገባዎች በአንድነት አጠናቅራለች፣ እንደሚከተለው ይሰማል።
ኮቪድ-19 ከጤና በዘለለ በማህበራዊ ህይወትና በምጣኔ ሀብት ላይ ያሳደረው ጫና እጅግ ከፍተኛ ነው። እነዚህ ጫናዎች የእያንዳንዱን ሰው ቤት ያንኳኩ ሲሆን በተለይም ልጅ የማሳደግና ቤተሰብ የመምራት ሚና ባላቸው በሴቶች ላይ የተለያዩ የስነ ልቦና ጫና እንዳሳደሩ የአሜሪካ ድምጽ ከዚህ ቀደም በዚህ ዙሪያ ያነጋገራቸው የስነ ልቦና ባለሙያ እና አሰልጣኝ የአስክ ዛሃራ አምድና ዩቲዩብ ገጽ መስራች ዛሃራ ለገሰ ኮፍማን ይናገራሉ።
እነዚህ የአእምሮ በሽታዎች ላይ ላቸው ቤት ውስጥ ችግር ካለ፣ አሁን ጭንቀት ነገር ካለ፣ ጭቅጭቅ ካለ፣ አእምሮ በሽታ ካለ፣ መከባበር ከሌለ፣ ብዙ ጊዜ ደግሞ አሁን እናቶች ላይ የሚታየው ምንድን ነው? በጣም ስራ በጣም እየበዛባቸው ነው። ምክንያቱም አሁን ስቲል አባቶች እንደ ድሮ እየኖሩ ያ ማለት ጫናው እሷ ላይ ነው የሚሆነው። እናቶች ላይ ምግብ የምትሰራው እሷ ናት፣ ቤቱን የምትጠርገው እሷ ናት፣ ልጆቹን የምታስጠምረው እሷ ናት። እየደከማት እየመጣ ነው። ስለዚህ ጫናው እየበዛ ነው። ይሄ ራሱም የተለያየ እንደዚህ ሶሻል ሳይንቲስቶች ላይ እያዩት ቻይና ላይም የተለያየ ሀገር ላይም እያዩ ነው። ሴቶች ላይ በጣም ስራ እየበዛ ነው እየተባለ ነው። ሌላም ደግሞ ጥቃቶችም እየበዙም እየተባለ ነው፣ የሴቶች ጥቃት ላይ ማለት ነው። ይሄ ምንድን ነው? የድሮ አስተሳሰቡ ስቲል አንዳንድ ቤተሰብ ላይ አልተቀየረም ማለት ነው። ይሄ ነገር ትልቅ አደጋ ነው እየደረሰብን ነው ብለው አንድ ላይ ከመስራት እሱም ዝም ብሎ እንዳለ ቁጭ ብሎ ቲቪውን ያያል ማለት ነው። ያለው ጫና ወሳ ላይ ነው የሚሉ ልጆችን ጉዳይ የሁሉም ነገር ማለት ነው። ያ ራሱ ድካም ነው። እነሱ ደግሞ ያብሱታል ከአእምሮ ጋር ከተያያዘን ማለት ነው። የህፃናቶች ጥቃትና የቤት ጥቃትም ሊደርስ ይችላል። ባልና ሚስት ቶሎ ሊናደዱ ይችላል። ትልቁ ፈተና ነው የቤተሰብ ምክንያቱም አራት ሰዓት አንድ ላይ ነው ያሉት። መውጣት አይችሉም። ስለዚህ አንደኛው ከጫናው ከመጣው ጋር ነው ከዚህ ከአዲሱ ነገር ማለት ነው። ሁለተኛ ደግሞ ከድሮ በረ ችግሮቹ አሁን በጣም እየበዙ ነው የሚመጡት፣ ምክንያቱም አንድ ላይ ነው ያሉት።
የናይጄሪያው ዘጋቢያችን ቲሞቲ ኦቢዙም ታዲያ በናይጄሪያም የነበረው ነገር ተመሳሳይ ነው ይላል። ፋጢማ የተሰኘችውና በሌጎስ ልብስ በመስፋት የምትገኘው ሴት እውነተኛ ስሟን ለመናገር ባትፈቅድም የኮቪድ-19 ወረርሽኝ በበረታበት እንደ አውሮፓውያን አቆጣጠር በሚያዝያ 2020 ዓ.ም ሁለት መሳሪያ የታጠቁ ሰዎች ከጸሎት መርሃ ግብር ስትመለስ ምሽት ላይ እንዴት እንዳጠቋት ትናገራለች።
ጭንቅላቴ ላይ ጠመንጃ ደቅነው ነበር፣ በጉሮሮዬ ላይ ደግሞ ቢላ። ከዛ ወደ ህንጻው አስገብተው በየተራ ደፈሩኝ። እየደፈሩኝ በጩቤ ሲወጉኝ ነበር።
ፋጢማ ከዛ በኋላ የልብስ ስፌት ተምራ ራሷን ለመቻል እየጣረች ነው። ነገር ግን ደግሞ የደረሰባትንም ነገር በቀላሉ መዘንጋት አልሆነላትም። ሁሌም ቢሆን ሐሙስ ምሽት ላይ ጾታዊ ጥቃት የደረሰባቸው ሴቶች ታሪክ የሚያስደምጠውን የሬዲዮ መሰናዶ ትከታተላለች። ከጥቃቱ በኋላ ለፖሊስ የደረሰባትን መናገር ፈርታ ነበር። ለዚህ ደግሞ ጥቃት አድራሾቹ ለማንም ሰው ብትናገር በነፍሷ እንደሚመጡ ስለነገሯት እንደሆነ ታስታውሳለች። ይሁን እንጂ በመጨረሻም ዝምቷን ሰብራ ወደ ሬዲዮ ጣቢያው መጣለች። ዝም ያሉ ድምጾች የተሰኘው የሬዲዮ መሰናዶ በአካባቢው በሚደመጠው ጄ በተሰኘው ኤፍኤም ላይ የሚቀርብ ነው። ጾታዊ ጥቃት የደረሰባቸውን ሴቶች ታሪክ የምታቀናብረው ናንጂና ንዳንግ ፋጢማን በማነጋገር ዝምታዋን እንድትሰብር አድርጋለች። ናንዳንግ የራሷን የሬዲዮ መርሃ ግብር በመቶ ሺዎች የሚቆጠሩ ሰዎች በየሳምንቱ እንደሚያደምጡላት ትናገራለች። በዚህ የተነሳም እጅግ ብዙ የስልክ ጥሪዎች የምታስተናግድ ሲሆን አንዳንዶቹም ዘግናኝ ጥቃቶች ናቸው ትላለች።
When they are telling me their problem, they feel like this is a safe space.
ችግራቸውን የነገሩኝ በዚህ በመምጣታቸው ደህንነት ስለተሰማቸው ነው። አንዳንዴ በእነዚህ ሁኔታዎች ስሜታዊ የምሆንበት ጊዜ አለ። አንዳንዴ ነገሮች ይጨልሙብኛል። አንዳንድ ጉዳዮች እንደውም ጤነኛ የሆነ ሰው አለ ወይ ሁሉ ያስብላሉ። ምክንያቱም ሰዎች በጣም በሚረብሽ ሁኔታ እንዳውሬ የሚሆኑበት ጊዜ ስላለ ነው።
ናንዳንግ ታዲያ በሬዲዮ መሰናዶ ብቻ አታበቃም። ጥቃት የደረሰባቸው ሴቶች የህግ ከለላ ያገኙ ዘንድም ለዓለም አቀፍ ለሴቶች የሚቆሙ ጠበቆች ፌዴሬሽን ጋር አብራ ትሰራለች። ይሄ ምግባረ ሰናይ ተቋም በሷ ሬዲዮ መሰናዶ ላይ ለቀረቡት ሴቶች ነጻ የህግ አገልግሎት እየሰጠ ይገኛል። የተቋሙ ተወካይ ሜሪ ኢዛም ሁኔታው ቀላል አይደለም ይላሉ።
የተጨናነቁ ነገሮች አሉ። በዚህ የተነሳ መጓተቶች ቢኖሩም በእንደዚህ አይነት ቦታዎች መገኘታችን በራሱ እጅግ ብዙ የሆኑ ስኬቶችን ይሰጡናል። ሰዎች ለፖሊሶች ስለ ችግራቸው ያመለክታሉ፣ ነገር ግን ፖሊሶቹ እምብዛም ትኩረት አይሰጧቸውም። ነገር ግን ልክ ለእኛ ሲደወልና በጉዳዩ ላይ እኛ ስንካተትበት ፖሊሶቹም ተስተካክለው ስራቸውን ይሰራሉ።
የፋጢማ ደፋሪዎች የተከሰሱ ሲሆን ፌዴሬሽኑ ጉዳዩ እየታየ ነው ብሏል። እንደ አውሮፓውያን አቆጣጠር በ2020 ዓ.ም የኮቪድ-19 ወረርሽኝ ተስፋፍቶ በነበረው የእንቅስቃሴ ገደብ ወቅት በናይጄሪያ እጅግ ብዙ ያስገድዶ መድፈርና ጾታዊ ጥቃቶች በመድረሳቸው 36 ሀገረ ገዢዎች የአስቸኳይ ጊዜ አዋጅ እንዲያውጁ አድርጓቸዋል። በዚህ የተነሳም እነዚህ ሀገረ ገዢዎች የወሲብ ጥቃት በሚፈጽሙ ሰዎች ላይ አጠቃላይ በሀገር አቀፍ ደረጃ ሕግ እንዲወጣም እየጣሩ ይገኛሉ። ናንጂ ናንዳንግ በናይጄሪያ ጾታዊ ጥቃት ለደረሰባቸው ሴቶች መልእክት አላት።
ታሪኮቻችሁን ለእኔ ንገሩኝ። ምን አይነት ጾታዊና ወሲባዊ ጥቃቶች እየተጋፈጣችሁ እንደሆነ ለእኔ አጋሩኝ።
ባለስልጣናትም በኮቪድ-19 ወረርሽኝ ወቅት ጥቃቶች በሶስት እጥፍ መጨመራቸውን ይናገራሉ። ተመሳሳይ በኢትዮጵያም ምንም እንኳን ጎልቶ የወጣና ሁሉን ያማከለ ጥናት ባይሰራም የኮቪድ-19 በገባበትና እንቅስቃሴ ገደቦች በተጣሉበት ወቅት ከፍተኛ የሆነ የቤት ውስጥ ጥቃት በሴቶችና ህጻናት እንዲሁም ወጣቶች ላይ እንደጨመረ ይታወሳል። ቀደም ሲል ያነጋገርናቸው የስነ ልቦና ባለሙያ ዛሃራ ኮፍማን አስክ ዛሃራ በተሰኘው ገጻቸው ላይ ለእነዚህ ወጣቶችና ሴቶች ድጋፍ ለማድረግ እየሰሩ ቆይተዋል። ኢትዮጵያውያን ሴቶች በኑሮ ውድነት፣ በጦርነት፣ በኮቪድ-19 ለተለያዩ ጭንቀቶች የተጋለጡ መሆናቸውን ባለሙያዎች ይናገራሉ። የተደራጀና እስከታች የወረደ የስነ ልቦና ድጋፍ መሰረተ ልማት እስኪዘረጋ ድረስም ማህበራዊ ትስስሮችና ችግሮችን ለታመኑ እንደ እምነት አባቶች ላሉ ሰዎች ማጋራት ሁኔታዎችን እንደሚያቀልም ይመከራል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮቻችን ለምሽቱ ያዝናቸው መሰናዶዎች በዚህ ተጠናቀቁ። ፕሮግራሙን ያቀናበረልን ኤልያስ አስማረ ደግሞ፣ ዋና አዘጋጇ ደግሞ ጽዮን ግርማ ነበረች። የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። በነገው ዕለት እንገናኛለን። ለአሁኑ መልካም ምሽት ይሁንላችሁ። Thank you.